የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ነገ ለምታከብሩ እንኳን ለዋዜማው አደረሳችሁ። ሜሪ ክሪስማስ። የህወሓት መሪዎች ወደ ትግራይ የተመለስ ነው ተሸንፈን ሳይሆን ለሰላም ዕድል ለመስጠት ነው ቢሉም የኢትዮጵያ መንግሥት ባለሥልጣናት ግን ይህንን የሐሰት ያሉትን መግለጫ እንደ እውነት ይዘው ያስተጋባሉ የሚሏቸውንም እየወቀሱ ነው።
ይህንን የሁልና ዘመቻ ስኬቱን አጣመው ትክክለኛ ያልሆነ ነገር በዓለም አቀፍ ዙሪያ የሚያሰራጩ ትላልቅ ሚዲያዎች ይታያሉ። እነዚህ ሚዲያዎች በኢትዮጵያ ጉዳይ አሁንም መዋሸት፣ ታሪክ አጣሞ ማቅረብ የመሳሰሉ ነገሮችን ቀጥለውበታል። በጣም የሚያሳዝን ነው። ለተሸነፈን ኃይል እንዳሸነፈ ወይም ለሰላም ብሎ ከዚህ እንደሸሸ አድርጎ የማቅረብ እና የመሳሰሉት ቅጥፈቶች በስፋት እየተስተዋሉ ነው ያሉት
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ባህር ዳር ላይ ከተናገሩት የተወሰደ ነው የሰማችሁት። ይህንንና ሌሎችም ዘገባዎችን በመጽሔት ይዘናል። ዝግጅቶቻችንን ዌብሳይታችን ላይና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰራችን አበባየሁ ገበያው ናቸው። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ለውጥ ውጤቶችን ለመጋፈጥ የሚያግዝ የምርምር ማዕከል ሶማሊያ ውስጥ ከፈተ። ባለፈው ዓመት ደርሶ የነበረ እጅግ የከፉ የተባሉ የድርቅና የጎርፍ አደጋዎች ግማሽ ሚሊዮን የሚሆኑ ሰዎችን ያፈናቀሉ ሲሆን በዚህ ዓመትም ከአገሪቱ ሕዝብ ግማሽ ያህሉ አፋጣኝ ሰብአዊ ድጋፍ እንደሚያስፈልገው ተገልጿል። ሙሐመድ ካህዬ ከሞቃዲሾ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
በሶማሊያ ዋና ከተማ የተከፈተው አዲሱ ማዕከል በአፍሪካ ቀንድ ያለውን የአየር ንብረት ለውጥን በተመለከተ መረጃ በማሰባሰብና በመተንተን ምርምር በማድረግ አዳዲስና የአየር ንብረት ለውጥን ለመቋቋም የሚረዱ መረጃዎችን ያቀርባል። ፎርማጆ በመባል የሚጠሩት የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ትላንት ሐሙስ ዕለት በተካሄደው ስነ ስርዓት አዲሱን ማዕከል መርቀው የከፈቱ ሲሆን ማዕከሉ ሶማሊያ የአየር ንብረት ለውጥን እንድትዋጋ ቁልፍ የሆነ ሚና ይጫወታል ብለዋል።
ማዕከሉ ቀጠናው የአየር ንብረት ለውጥ እንዲቋቋምና የተሰባሰበ መረጃን በሳይንሳዊ እውቀት ተጠቅሞ ዘላቂ የሆነ የአካባቢ ለውጥን ማስመዝገቡ ላይ አተኩሮ ይሰራል። ስልታዊ በሆነ ቅድም የማዕከሉን ቦታ የመረጥን ሲሆን ይህም ያለንን ነገር ለመለዋወጥ ይረዳናል።
በቅርብ ዓመታትም ሶማሊያ በአየር ንብረት ለውጥ ምክንያት ከፍተኛ የሆነ ድርቅና ረሃብ ተጋርጦባታል። የምስራቅ አፍሪካ የበይነ መንግስታዊ ባለስልጣን ኢጋድ ዋና ጸሐፊ አቶ ወርቅነህ ገበየው ረሃብ የቀጠናውን ምጣኔ ሀብታዊ እንቅስቃሴዎች በእጅጉ ጎድቷል ይላሉ።
እጅግ የከፋው የአየር ጸባይ በቀጠናው የግብርናና የቀንድ ከብት ሀብት ላይ ሰፊ የሆነ ተጽዕኖ አለው። የኢጋድ ቀጠና 520 ሚሊዮን ከብቶች አሉበት። እያንዳንዳችን በነፍስ ወከፍ 2 የቀንድ ከብት ይደርሰናል ማለት ነው። አብዛኞቹ እንስሳትም እየተራቡ ያሉት ደረቅና ለአደጋ በተጋለጠ ሁኔታ ከአየር ንብረት ለውጥ ጋር በመጋፈጥ ነው።
በምስራቅ አፍሪካ የበይነ መንግስታት ባለስልጣን ኢጋድ የተቋቋመው ማዕከል የአየር ንብረት ለውጥ ውጤት በሆኑት ጎርፍ፣ አንበጣና ድርቅ እጅጉን በተጠቃችበት ሰዓት ላይ የተከፈተ ነው።
የኬንያ መንግስት ከ800 ሚሊዮን ዶላር በላይ እዳ ያለበትን የኬንያ አየር መንገድ እዳ እንደሚሸፍንና በሚቀጥሉት 2 ዓመታት ወደ ግማሽ ቢሊዮን ዶላር የሚደርስ የበጀት ድጋፍ በማድረግ እንደሚታደገው አስታወቀ። መንግስት ለአየር መንገዱ የሚሰጠውን 800 ሚሊዮን ዶላር ማግኘት ያሰበው ከዓለም አቀፉ የገንዘብ ተቋም IMF በመንበደር እንደሆነም ተመልክቷል። የኬንያ መንግስት በቅርቡ በሰጠው መግለጫ እንደተመለከተው መንግስት ከአየር መንገዱ 49% የባለቤትነት ይዞታ እንዳለው ተገልጿል። ይሁን እንጂ የበጀት ድጎማ በማድረግ አየር መንገዱን ከዕዳ ለመታደግ መሞከሩ ትክክለኛ እርምጃ ስለመሆኑ የምጣኔ ሀብት ባለሙያዎች ጥያቄ ማንሳታቸው ተዘግቧል። የኬንያ አየር መንገድ ዋና ስራ አስፈጻሚ በኮቪድ-19 ወረርሽኝ ክፉኛ የተጎዳ መሆኑን ገልጸው ካለፈው ጥር እስከ ሰኔ ወር ብቻ አየር መንገዱ 100 ሚሊዮን ዶላር ኪሳራ የደረሰበት መሆኑን ተናግረዋል። እንደ አውሮፓ አቆጣጠር በ2020 በተመሳሳይ ጊዜ ውስጥ አየር መንገዱ 130 ሚሊዮን ዶላር መክሰሩን ስራ አስፈጻሚው መናገራቸው ተዘግቧል። በናይሮቢ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ ጀምስ ሼክዋቲ የኬንያ አየር መንገድ ከኢትዮጵያ አየር መንገድ ጋር የሚፎካከር መሆኑን ገልጸው እንደ አውሮፓ አቆጣጠር በ1980ዎቹ ይበልጥ ተወዳዳሪ ለማድረግ በከፊል ወደ ግል ይዞታ እንዲዛወር መደረጉን ጠቅሰዋል። ይሁን እንጂ በመንግስት ይዞታ ጸንቶ ከቆየው የኢትዮጵያ አየር መንገድ የተለየ እጣ የገጠመው መሆኑን ገልጸው አሁን ተወዳዳሪ የሚሆንበት እድል ያልተዘጋ መሆኑን አስረድተዋል። አንዳንድ የምጣኔ ሀብት ባለሙያዎች አየር መንገዱ ራሱን መልሶ እንዲያዋቅር ሰራተኞችን እንዲቀንስ አዳዲስ ኮንትራክቶችና ስምምነቶችን እንዲያፈላልግና የመንግስትን ድጋፍ እንዲጠቀም አሳስበዋል። ዩጋንዳ የሽብር ጥቃት በማድረስና ከሽብርተኞች ጋር ተባባሪ ሆነዋል በሚል 15 ሰዎች ላይ ክስ መመስረቷን ትናንት አስታወቀች። ተከሳሾቹ የተከሰሱት ባለፈው ጥቅምትና ህዳር ወር ውስጥ በኡጋንዳ ዋና ከተማ ካምፓላና በሌሎች አገሪቱ ክፍሎች ቢያንስ ለስድስት ሰዎች ሞት ምክንያት ሆነዋል በተባሉ የቦምብ ፍንዳታዎች ተጠርጥረው መሆኑን ሮይተርስ ዘግቧል። ለቦምብ ጥቃቶቹ ከእስላማዊ መንግስት አራማጅ ተዋጊዎች ጋር ግንኙነት አለው የተባለው የተባበሩት ዲሞክራሲ ኃይሎች ግንባር ኃላፊነቱን መውሰዱ ይታወቃል። ለብዙ ሰላማዊ ሰዎች ሞት ተጠያቂ ነው የተባለውን ይህን ድርጅት ኡጋንዳና የኮንጎ ዲሞክራቲክ ሪፐብሊክ ኃይሎች በጋራ ሆነው ኮንጎ ውስጥ እየወጉት መሆኑ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የገና በዓል ለማክበር ትናንት ሐሙስ በሚሊየን የሚቆጠሩ አሜሪካውያን ተጓዦች ወደ ተለያዩ አካባቢዎች በየብስና በአየር ተንቀሳቅሰዋል። ይህ የኦሚክሮን የኮቪድ-19 ቫይረስ ዝርያ በከፍተኛ ሁኔታ እየተሰራጨ በሚገኝበት ጊዜ መሆኑ አሳሳቢ እንዳደረገው ተነግሯል። በተለያዩ ከተሞች የምርመራ ስፍራዎች የተዘጋጁ ሲሆን እንደ ኒውዮርክ ባሉ ከተሞች በተለያዩ የመናፈሻ ስፍራዎች የምርመራ ጣቢያዎች መዘጋጀታቸው ተገልጿል። አንዳንድ ቦታዎችም ላይ የመንግስት ሰራተኞች በየጎዳናው ላይ ለሚተላለፉ መንገደኞች የኮቪድ-19 የራስ መመርመሪያ መሳሪያዎችን ሲያድሉ መታየታቸው ተዘግቧል። ይሁን እንጂ ምርመራውም ሆነ የኦሚክሮን ስጋት ተጓዦችን ከጉዞ እቅዳቸው ያላገዳቸው መሆኑ ተገልጿል። አሜሪካ ኤርላይንስ እንደ አውሮፓ አቆጣጠር በ2019 ከነበረው የተጓዥ መጠን ጋር ሲነጻጸር 86 ከመቶዎቹን የመንገደኞች መጠን ማግኘቱን ገልጿል። በአሁን ወቅት እንደ አውሮፓ አቆጣጠር ከታህሳስ 19 አንስቶ እስከ ጥር 1 ድረስ በየቀኑ 5000 በረራዎችን የሚያካሂድ መሆኑን አየር መንገዱ አስታውቋል። የአሜሪካ አውቶሞቢል ማህበርም የተጓዦቹ መጠን እንደ አውሮፓ አቆጣጠር በ2020 ከነበረው ተጓዥ 34 ከመቶ ጭማሪ ማሳየቱን አመልክቷል። እንደ አውሮፓ አቆጣጠር ከታህሳስ 23 እስከ ጥር 2 109 ሚሊዮን ሰዎች በአየር በየብስና በሌሎች የትራንስፖርት ዘዴዎች 50 ማይል ወይም ከዚያ በላይ ርቀት እየተጓጓዙ መሆኑን ማህበሩ አስታውቋል። በቻይና ተጽዕኖ ስር ተካሂዷል በተባለው የሆንግ ኮንግ የመጀመሪያው የህግ አውጪዎች የምክር ቤት አባላት ምርጫ የባይደን አስተዳደር ቻይናን ሊቀጣ ይገባል ወይስ አይገባም በሚለው የዩናይትድ ስቴትስ ታዛቢዎች የተለያየ አቋም መያዛቸው ተገለጸ። ባለፈው እሁድ በተካሄደው ምርጫ የቻይና ደጋፊ የሆኑትና ነባሮቹ እጩዎች 90 ከሚሆነው የምክር ቤቱ መቀመጫ 89ን አሸንፈዋል። በባለሙያዎቹ ዘንድ ይህ በእንግሊዝ ቅኝ ስር በነበረችው ሆንግ ኮንግ የነበሩትን የዲሞክራሲ ኃይሎች ድምጽ ጠራርጎ ያጠፋል የሚል ስጋት ማሳደሩ ተመልክቷል። ቤጂንግ የምርጫውን ህግ ባለፈው መጋቢት ከቀየረች በኋላ ብዙዎቹ ተቃዋሚ የፖለቲካ ፓርቲዎች በምርጫው ላለመሳተፍ ወስነዋል። ዲሞክራሲያዊ አይደለም በሚል ከተቃወሙት አንዳንዶቹ ሲታሰሩ፣ ሌሎቹ አገር ትተው መሰደዳቸው ተዘግቧል። በዚህ ምርጫ የነበረው የመራጭ ተሳትፎም 30 ከመቶ መሆኑ ተነግሯል። የባይደን አስተዳደር ባለፈው ሰኞ ከሰባቱ የኢንዱስትሪ አባል አገሮች ጋር በመሆን ካሰማው የጋራ ተቃውሞ ሌላ እንግሊዝኛ ተናጋሪ ከሆኑ አምስት ዋነኞቹ አገሮችም ጋር በመሆን በሆንግ ኮንግ እየተሸረሸረ ያለው የዲሞክራሲ ስርዓትና መሰረቶች አሳሳቢ መሆናቸውን በማስመልከት መግለጫ ማውጣቱ ተነግሯል። መግለጫዎቹ ቻይና እንደ አውሮፓ አቆጣጠር በ1997 ሆንግ ኮንግን ከእንግሊዝ መልሳ ከመረከቧ በፊት እንደ አውሮፓ አቆጣጠር በ1984 የገባችውን ዓለም አቀፍ ግዴታና ስምምነት እንድታከብር ይጠይቃሉ። በስምምነቱ መሰረት ቤጂንግ ለሆንግ ኮንግ ከፍተኛ የሆነ የራስ ገዝ ነጻነት እንድትሰጥና በቻይና ስር ብትሆን ለ50 ዓመታት እንደ ልዩ ግዛት ነጻነቷን እንድትጠብቅ ያሳስባሉ። ይህንን ተከትሎ የባይደን አስተዳደር ባለፈው ሰኞ መሰረታቸውን ሆንግ ኮንግ ውስጥ ባደረጉ አምስት የቻይና ቢዝነስ ተቋማት ጋር የሚሰሩ የውጭ ፋይናንስ ተቋማት ላይ ሁለተኛውን ማዕቀብ መጣሉን አስታውቋል። የመጀመሪያው ማዕቀብ የተጣለው የከተማይቱን ነጻነት አልጠበቃቸውም በሚል ባለፈው አመት መሆኑን ተመልክቷል። የአሜሪካ ድምጽ ያነጋግራቸው አንዳንድ ባለሙያዎች በቻይና የተጣሰውን ስምምነት እንግሊዝ ወደ ዓለም አቀፍ ፍርድ ቤት በመውሰድ ሆንግ ኮንግን ልትታደጋት ትችላለች የሚል መከራከሪያ ማንሳታቸው ተገልጿል። ሌሎች ደግሞ ቻይናን እጅ መጠምዘዙም ሆነ ግፊት ማድረጉ ያበቃለት ጉዳይ ነው፣ ሆንግ ኮንግ የቻይና አካል ሆናለች፣ ካርዱ ያለው በቻይና እጅ ነው ሲሉ ለአሜሪካ ድምጽ ተናግረዋል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 15 2014 ዓመተ ምህረት ምሽት ፕሮግራም ነው። በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የህወሓት ተዋጊዎች የአፋርና የአማራ አካባቢዎችን ይዘው በነበረ ጊዜ ጉዳት ከደረሰባቸው ከ2700 በላይ የጤና ተቋማት 42ቱ ሆስፒታሎች መሆናቸውንና 400 ሙሉ በሙሉ መውደማቸውን መልሶ የማቋቋምና አሁን አገልግሎት የመስጠት ጥረት እየተደረገ መሆኑን የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። በጦርነቱ ወቅት ጾታዊ ጥቃት ለደረሰባቸው ልጃገረዶችና ሴቶች የአንድ መስኮት አገልግሎት መስጠት መጀመሩንም ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በሰሜኑ ኢትዮጵያ በተከሰተው ጦርነት ምክንያት በጤና ተቋማት ላይ የደረሰው ውድመት ከፍተኛ መሆኑን የተሰበሰበው መረጃ ያመለክታል ሲል ነው ጤና ሚኒስቴር ያስታወቀው። የጤና ሚኒስትሯ ዶክተር ሊያ ታደሰ አሁን ባለው መረጃ መሰረት በሺዎች የሚቆጠሩ የጤና ተቋማት በተለያዩ የሀገሪቱ ክፍሎች በተከሰከሰው ግጭት ምክንያት ወድመው አገልግሎት መስጠት ማቆማቸውን ለጋዜጠኞች በሰጡት ማብራሪያ ገልጸዋል።
እስካሁን ባለን መረጃ መሰረት በአማራ ክልል 41 ሆስፒታሎች፣ 453 ጤና ጣቢያዎችና 1850 ጤና ኬላዎች፣ በአፋር ክልል 1 ሆስፒታልና 19 ጤና ጣቢያዎችና 374 ጤና ኬላዎች ጉዳት የደረሰባቸው ሲሆን በዚህም አገልግሎት መስጠት አቋርጠዋል። ከዚህ ቀደም እንግዲህ በተለያዩ ቦታዎችም ግጭቶች እንዳሉ ይታወቃል። በዚህም መሰረት ኦሮሚያና ቤንሻንጉል ጨምሮ በግጭት ምክንያት አገልግሎት ያቋረጡ ጤና ተቋማትም እንዳሉ በተጨማሪ መግለጽ ወዳለሁ። ሌላው ለድንገተኛ የጤና አገልግሎት የምንገለገልባቸው እና የእናቶችና ህጻናት ህይወት ከሞት የሚታደጉ አምቡላንሶችን በዚህ ጦርነት ጉዳት የደረሰባቸው ዘፊያም የተፈጸመባቸው ናቸው። እስካሁን በደረሰን መረጃ በአማራ 57 በአፋር 16 የሚሆኑ አምቡላንሶች ተዘርፈዋል። አንዳንዶች ደግሞ ከአገልግሎት ውጭ ሆነዋል።
አገልግሎት ያቋረጡና የወደሙ የጤና ተቋማትን መልሶ ለመገንባትና ለአገልግሎት ብቁ እንዲሆኑ ለማድረግ የጤና ሚኒስቴር አዲስ አበባ ውስጥ ከሚገኙ ሆስፒታሎችና ከክልል የጤና ቢሮዎች ጋር የማስተሳሰር ስራ እየተሰራ መሆኑ ተገልጿል። በዚህ መሰረት እነዚህ የወደሙና ሙሉ በሙሉ አገልግሎት መስጠት ያቆሙት የጤና ተቋማት መልሶ ለመገንባት በተደረገው ርብርብ 11 የሚሆኑ ሆስፒታሎችና 64 ጤና ጣቢያዎች የድንገተኛና መሰረታዊ የሆኑ አገልግሎቶች መስጠት ጀምረዋል ሲሉ አብራርተዋል ዶክተር ሊያ።
በተፈጠረው ተሰስር በተሰሩ ስራዎች 11 ሆስፒታሎች ድንገተኛና መሰረታዊ ጤና አገልግሎት መስጠት የጀመሩ ሲሆን 14 የሚሆኑ ደግሞ አገልግሎት እንዲጀምሩ በሚያስችል ደረጃ ዝግጅታቸውን አጠናቀዋል። የተቀሩት 7 ደግሞ የሚሆኑት በቀጣይ ቀናቶች ዝግጅታቸውን አጠናቀው ወደ ስራ የሚገቡ ይሆናል። የወደሙ ጤና ጣቢያዎችን መልሶ በማደራጀት ድንገተኛና መሰረታዊ የጤና አገልግሎት የጀመሩበት ሁኔታዎችም እንደዚሁ ተፈጥሯል። እስካሁን ባለን መረጃ በአማራና አፋር ክልል በ64 ጤና ጣቢያዎች መደበኛ የሚባሉ ዋና ዋና አገልግሎቶች ስራዎች ማስጀመር ተችሏል። እነዚህ ተደራጅተው ስራ የጀመሩ ተቋማትን በተለይ በአሁን ሰዓት የድንገተኛ መሰረታዊ ጤና የእናቶችና ህጻናትን ጨምሮ ለዚሁም ተላላፊና ተላላፊ ያልሆኑ በሽታዎችና መደበኛ የሚባሉ የላብራቶሪ ምርመራዎችን ለማህበረሰባችን መስጠት አብዛኛዎቹ ጀምረዋል። በአምቡላንሶች መጎዳት የሚፈጠረውን ጫና ታሳቢ በማድረግ ከዚህ ቀደም ከተደረገው የአምቡላንስ ድጋፎች በተጨማሪ እንደ ጤና ሚኒስቴር 13 አምቡላንሶች ወደነዚህ አካባቢዎች መስራጨት ተችሏል። በተጨማሪም ከዚህ በፊት በተለያዩ ብልሽትና ጉዳት ቆመው ከነበሩ 114 አምቡላንሶች 64ቱ ተጠግነው ለአገልግሎት ዝግጁ ሆነዋል።
ተደፍረው ለስነ ልቦና ችግሮችና ለተለያዩ በሽታዎች የተጋለጡ እንዲያገግሙ ለማድረግ በጤና ሚኒስቴር መሪነት በሆስፒታሎች ውስጥ ማገገሚያ ማዕከላት ስራ ጀምረዋል ሲሉ ሚኒስትሯ አክለዋል።
ሌላው በጦርነት ምክንያት ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ የሚገኙ ወገኖቻችንን መሰረታዊ ጤና አገልግሎት እንዲያገኙ ማድረግ ጊዜያዊ ክሊኒኮች በማደራጀት አገልግሎት እየተሰጠ ሲሆን፣ ተደራሽ ላልሆኑ የማህበረሰብ ክፍሎች ደግሞ ተንቀሳቃሽ የሆኑ የጤናና የስርዓተ ምግብ ቡድኖች ወይም ሞባይል ሄልዝና ኒውትሪሽን ቲም የምንላቸውን በማደራጀት እስካሁን በተለይ በአማራ እስከ 50 የሚሆኑ ሞባይል ወይም ተንቀሳቃሽ ቡድኖች፣ አፋር ላይ ከ13 በላይ የተንቀሳቃሽ ቡድኖች ተሰማርተው መሰረታዊ ጤና አገልግሎት ተደራሽ ለማድረግ እየሰሩ ይገኛሉ።
ከቀያቸው ተፈናቅለው በየግዛዊ መጠለያ ማዕከል የሚገኙ በብዙ ሺዎች የሚቆጠሩ ወገኖች መሰረታዊ የጤና አገልግሎቶች ተደራሽ ለማድረግ አሁን የተወሰኑ ቦታዎች ላይ ስራ ተጀምረዋል ብለዋል ዶክተር ሊያም።
እስካሁን ወደ 16 የሚሆኑ ለጾታዊ ጥቃት ለደረሰባቸው ሴቶች አገልግሎት የሚሰጡ ማዕከላት ሊቋቋሙ እና አገልግሎት እንዲሰጡ ለማድረግ ተሞክሯል። የአንድ መስኮት ማዕከላት የምንላቸው 9 ማዕከላት እንዲሁም 7 ደግሞ በመደበኛ የጾታዊ ጥቃት ለደረሰባቸው የሕክምና አገልግሎት የሚሰጡ ማዕከላት ተቋቁሞ ድጋፍ መስጠት እንዲችሉ ተደርጓል። በተለይ በባህር ዳርና በደብረ ብርሃን በሙሉ አቅም ይህ አገልግሎት እየሰጠ ሲሆን፣ በተጨማሪም በጎንደር በነፋስ መውጫ በደብረ ሲና ሞጣ እና እንጅባራ አዳዲስ ማዕከላት ከክልል ጤና ቢሮ ጋር በመሆን በመከፈት ላይ ይገኛሉ። እነዚህ እንግዲህ በጤና ተቋማት ውስጥ ሆነው ይሄን አገልግሎት የሚሰጡ ማዕከላት ናቸው። በአፋር ክልልም በዱብቲ ሆስፒታል ላይ በዋናነት አገልግሎቱ እየተሰጠ ሲሆን፣ በተመሳሳይም በአሳይታ፣ በሄዲዋል፣ በዳልፋጌ እና ከልዋን ላይ እነዚህ አንድ መስኮት ማዕከላት አገልግሎት እንዲሰጡ ዝግጅቱን የማጠናቀቅ ስራ እየተደረገ ነው።
በቀጣይነትም ለህብረተሰቡ መደበኛ የህክምና አገልግሎት ለመስጠት መልሶ የመገንባት ስራው ተጠናክሮ ይቀጥላል ያሉት ዶክተር ሊያ ህብረተሰቡ ባለው በእውቀቱ በሙያ በገንዘብና በሐሳብ ለማገዝ መረባረብ አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይን ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ህወሓት ከአማራና ከአፋር ክልሎች በራሱ ፈቃድ እንደወጣ አድርገው የተሸናፊ ወገን የሐሰት ትርክት ያስተጋባሉ ያሏቸውን ወገኖች የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ዛሬ ባህር ዳር ላይ ወቅሰዋል። ባህር ዳር ዩኒቨርሲቲ ውስጥ በተቋቋመ የዲፕሎማሲ ማዕከል መክፈቻ ላይ ለመገኘት ነው አምባሳደር ዲና ወደዚያ የሄዱት። ቃል አቀባዩ በአገራዊ የምክክር መድረኩ ዓላማዎች ላይም ተናግረዋል። የህወሓት መሪዎች በሰጧቸው መግለጫዎች ከሁለቱ ክልሎች የወጡት ተሸንፈው ሳይሆን ለሰላም እድል ለመስጠት ነው ብለዋል። አስቴር ምስጋናው ባህር ዳር ላይ መግለጫውን ተከታትላለች።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በባህር ዳር ከተማ የሰጡት መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበት ነው። የኢትዮጵያ መከላከያ ሰራዊት በህወሓት ተይዘው የነበሩ የአማራና የአፋር ክልል አካባቢዎችን በድል መቆጣጠሩን የተመለከተው ደግሞ ከተነሱት ጉዳዮች አንዱ ነው። ከዚህ አንጻር በርካታ የህወሓት ኃይል መደምሰሱንና መማረኩን ነው መንግስት የገለጸው። የህወሓት መሪዎች በበኩላቸው ለሰላማዊ ሂደት እድል ለመስጠት በራሳቸው ጊዜ መውጣታቸውን ነው የጠቆሙት። አንዳንድ ሀገራትና ዓለም አቀፍ ተቋማትም በመግለጫዎቻቸው የህወሓትን ለቀን ወጣን የሚል አገላለጽ ተጠቅመዋል። አምባሳደር ዲና በመግለጫቸው አንዳንድ ዓለም አቀፍ የሚዲያ ተቋማት ሁኔታውን በተዛባ ሁኔታ መዘገባቸው እንዳሳዘናቸው አስታውቀዋል።
አሁን በኢትዮጵያ ውስጥ የህልውና ዘመቻ በተሳካ ሁኔታ የተገባደደ ያለበት ሁኔታ ነው ያለው። ነገር ግን ይሄንን የህልውና ዘመቻ ስኬቱን አጣመው ትክክለኛ ያልሆነ ነገር በዓለም አቀፍ ዙሪያ የሚያሰራጩ ትላልቅ ሚዲያዎች ይታያሉ። እነዚህ ሚዲያዎች በኢትዮጵያ ጉዳይ አሁንም መዋሸት፣ ታሪክ አጣሞ ማቅረብ የመሳሰሉ ነገሮችን ቀጥለውበታል። በጣም የሚያሳዝን ነው። የተሸነፈን ኃይል እንዳሸነፈ ወይም ለሰላም ብሎ ከዚህ እንደሸሸ አድርጎ የማቅረብና የመሳሰሉት ቅጥፈቶች በስፋት እየተስተዋሉ ነው ያሉት። ይሄንን ማጋለጥን ይጠይቃል ማለት ነው።
ዝግጅት እየተደረገበት ያለው ሁሉን አቀፍ ብሔራዊ ውይይት ቃል አቀባዩ ያነሱት ሌላው ርዕስ ነው። ከዚህ አንጻር ድርድር ሊካሄድ ነው እየተባለ በህዝቡ ዘንድ ብዥታ መፈጠሩን ገልጸው ኢትዮጵያ ውስጥ የሚደረገው በሀገር ውስጥ የሚስተዋለውን አለመተማመንን ለመፍታት የሚያስችል የምክክር መድረክ እንጂ ድርድር እንዳልሆነ ተናግረዋል።
ኢትዮጵያ ውስጥ የሚስተዋሉ የተለያዩ ልዩነቶች በተለያዩ ህብረተሰብ ክፍል ውስጥ ማከለ ያሉት ልዩነቶች አለመግባባቶች አለመተማመኖችን በአጠቃላይ ከስር መሰረቱ ለማስወገድ የሚቻልበት ምክክር ነው እንጂ ከዚህኛው ወገን ወይም ከዚህኛው ወገን ጋር ንግግር ድርድርም አይደለም። የዲያሎጉ መንፈስ እሱ ነው። የኢትዮጵያ ዙሪት የሆነውን ጦርነት አለመግባባት መጋጨት ልዩነቶች በርግጥ ሶሳይቲ ውስጥ ልዩነቶች ይኖራሉ። ልዩነቶቹ ግን ሄልዚ እንዲሆኑ ልዩነቶችን ሰላማዊ በሆነ መንገድ ማስወገድ የሚቻልበትን ስልት የመቀየስ ፍላጎት የያዘ ፕሮፖዘል። ይሄ ደግሞ በኤሊት መሃል የሚደረግ ውይይት አይደለም ይለው በህዝብ መሃል ከታች እስከ ላይ አይ ቲንክ ሊከድበት የተፈለገው አቅጣጫ ታች ሄዶ ህዝቦች እንዲወያዩበት ናሽናል ዲያሎግ ነው። ናሽናል ዲያሎግ ንግግሮች፣ ውይይቶች፣ ምክክሮች ነው። ለምንድን ነው በእኛ ሀገር ታሪክ ግጭቶች አሉ፣ እዚህም እዛም ልዩነቶች አሉ። የተለያዩ ነገሮችን የለበሱ የተለያዩ አልባሳት ሽፋን ያላቸው የሃይማኖት የብሔር ብሔረሰብ የቋንቋ ወዘተርፍ የአስተሳሰብ እነዚህ ልዩነቶች አገርን በማይጎዱበት ደረጃ በንግግር በሰለጠነ መንገድ ለመፍታት የሚቻልበትን አቅጣጫ ለመቀየስ እንዲቻል ናሽናል ዲያሎግ ስልት እንቀይሳለን። ናሽናል ዲያሎግ ማለት እሱ ነው ነው። ይሄ ማለት ከሌ አባበሉ ከተባለ ተቋም ጋር ወን ሰሞን ጦርነት ላይ ካለው ድርጅት ጋር የሚል ነገር የለም። ስለዚህ እዚህ ላይ ከዚህ ቀደም ፓርላማው በአፍሪነት በአሸባሪነት ከፈረጀው ኃይል ጋር ምንም ግንኙነት የለውም ማለት አይ ቲንክ እሱን በዚህ ደረጃ ብትይዙትና ለህብረተሰቡ ብታደርሱ ጥሩ ነው።
በኢትዮጵያ ሊካሄድ የታሰበው ሁሉን አቀፍ ብሔራዊ ውይይት በገለልተኛ ኮሚሽን እንደሚመራ የኢትዮጵያ መንግስት አስታውቋል። የኮሚሽኑ መቋቋሚያዎች በቅርቡ በህዝብ ተወካዮች ምክር ቤት እንደሚጸድቅ ይጠበቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። ሱዳን ዋና ከተማ ካርቱም ውስጥ ባለፈው እሁድ ተካሂዶ የነበረ ሰላማዊ ሰልፍ ወደ ትርምስ ሲቀየር በሁከቱ ውስጥ ብዙ ሴቶችና ልጃገረዶች መደፈራቸውን የሚናገር ሪፖርት እንደደረሳቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለስልጣናት አስታውቀዋል። በአድራጎቶች ውስጥ የተሳተፉ የጸጥታ አባላትን የሀገሪቱ ባለስልጣናት ሕግ ፊት እንዲያቀርቡ ተጠይቀዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስምኝሽ የቆየት አቅርበዋለች።
ሰላማዊ ሆኖ የተጀመረው ሰልፍ ፈጥኖ ወደ ሁከትነት ሲቀየር የወሲብ ጥቃት፣ የወከባና የሞት አምባ መሆኑን የመንግስታቱ ድርጅት ባለስልጣናት አመልክተዋል። 13 ሴቶችና ልጃገረዶች በተናጠል ወይም በደቦ መደፈራቸውን የሚናገር ሪፖርት ለድርጅቱ ታዛቢዎች መግባቱን የሰብአዊ መብቶች ጉዳዮች ቢሮ ቃል አቀባይ ሊዝ ትሮሴል ገልጸዋል።
እሁድ ምሽት ከቤተ መንግስቱ አካባቢ ለመሸሽ ሞክሩ በነበሩ ሴቶች ላይ ጸጥታ አስከባሪዎቹ ጾታዊ ወከባና ጥቃት ማድረሳቸውን የሚገልጹ ውንጀላዎች ደርሰውናል። ሁለት ሰልፈኞች ተተኩሶባቸው ተገድለዋል። ወደ 300 የሚሆኑት ደግሞ ቆስለዋል። አንዳንዶቹ ጉዳት የደረሰባቸው ቀጥታ በተከፈተባቸው ተኩስ፣ አንዳንዶቹም በጢስ ጋዝ በተሞሉ ጣሳዎች ተመተው ወይም በጸጥታ አስከባሪዎቹ ተደብድበው ሲሆን በጢስ ጋዙ የታፈኑም አሉ።
በፕሬዝዳንት ኦማር አልበሽር ይመራ የነበረው መንግስት የተወገደበትን ሁለተኛ አመት ምክንያት በማድረግ አደባባይ የወጣው በአስር ሺዎች የሚገመት ሰልፈኛ ባለፈው ጥቅምት መጨረሻ አካባቢ መንበረ መንግስቱ ላይ ያሉት ወታደሮች ተጣምረዋቸው የነበሩትን ሲቪሎች አባረውና አስረው ሙሉን ስልጣን ጠቅልለው መቆጣጣራቸውንም ተቃውመዋል። ተፈጽመዋል በተባሉት የመደፈርና የጾታዊ ወከባ አቤቱታዎች እንዲሁም ለተፈጠረው ግድያና ጉዳት ሰበብ ሆኗል በተባለው ኃይልን ከልክ በላይ በመጠቀምና በሰዎች ላይ በቀጥታ በተከፈተ ተኩስ ክሶች ላይ ባለስልጣናቱ ዛሬ ነገ ሳይሉ ጥልቅ ምርመራ እንዲያካሂዱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አሳስቧል።
The perpetrators must be identified and prosecuted.
አጥፊዎቹ ተለይተው መከሰስ አለባቸው። ሌሎችም ሰልፎች በመጪዎቹ የሳምንቱ መጨረሻ ቀናትና ወደፊትም ለሚቀጥሉት ሳምንታት የታቀዱ በመሆኑ የጸጥታ ኃይሎች በሰላም የመሰብሰብን መብት መጠበቃቸውና ለዓለም አቀፍ ሕግጋትና የኃይል አጠቃቀምን በሚመለከት ሲወጡ ዓለም አቀፍ ደረጃዎችን ለማክበር ዋስትና መስጠታቸው ቁልፍ ናቸው።
ወታደሮቹ ታህሳስ 16 ካካሄዱት ግልበጣ መሰል እርምጃ ወዲህ ተፈጽመዋል የተባሉ የመብት ጥሰቶችን እንዲያጣራ የሀገሪቱ ተጠባባቂ ጠቅላይ አቃቤ ሕግ አንጋፋ አቃቢያነ ህግ የተካተቱበትን መርማሪ ኮሚቴ ማቋቋማቸውን ትሮሴል ተናግረዋል። ኮሚቴው ግኝቶቹን በይፋ እንዲያሳውቅና ለጥፋቶቹና በጥፋት አድራጎቶች ተጠያቂ የሚሆኑትን ህግ ፍት እንዲያቀርብ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ቢሮ ጠይቋል።
አመሰግናለሁ ሊሳንና ሊሊን። ወደ ተከታዩ ዘገባ እንለፍ። ደቡብ አፍሪካ ውስጥ የሚኖሩ ህጋዊ የመኖሪያ ማስረጃ የሌላቸው ፍልሰተኞችና ስደተኞች የኮቪድ-19 ክትባት ለማግኘት ሲንገላቱ ሲቸገሩ ሰንብተዋል። አሁን ግን የሀገሪቱ መንግስት የተቋቋሙት ለትርፍ ካልሆነ ድርጅቶችና ቡድኖች ጋር በመተባበር እየከተበ ነው። በሺዎች የሚቆጠሩ መከተባቸውም ተዘግቧል። የዛሂር ካሲምን ዘገባ ሀብታሙ ስዩም ያሰማናል።
የልግስና ወር ተብሎ በሚታወቀው የጎርጎሳውያኑ ታህሳስ ወር በደቡብ አፍሪካ የሚኖሩ ህጋዊ የመኖሪያ ሰነድ የሌላቸው ስደተኞች የኮቪድ-19 ክትባት እድል በስጦታ ቀርቦላቸዋል። የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሀገሪቱ ውስጥ ለሚኖሩ ከሁለት ሚሊዮን በላይ ህጋዊ የመኖሪያ ሰነድ የሌላቸው ሰዎች የክትባት አገልግሎትን ከፍ አድርጓል። የዚህ እርምጃ ግብ የኮሮና ቫይረስ ስርጭትን መግታት ነው። እስካሁን ድረስ አብዛኞቹ ሰዎች አስፈላጊው ሰነድ ስለሌላቸው መከተብ አልቻሉም ነበር። ይህ ሁኔታ በጫና ፈጣሪ ለትርፍ ያልተቋቋሙ ድርጅቶች ጥረት ተቀይሯል። የክትባት አገልግሎቱ በጆሃንስበርግ በሚገኘው ኤን በመሰሉ የመጠለያ ስፍራዎች እየተሰጠ ይገኛል። ጁሊ ማቺን ሮሃካን ከሰኞ ተቋም የመጡ በጎ ፈቃደኛ ናቸው። ዛሬውን የክትባት ሂደት ያስተባበረውም ይህ ድርጅት ነው።
አንዳንዶቹ ሰዎች አልተመዘገቡም። የጥገኝነት ጥያቄዎች ሰነድ አሊያም ሌላ ወረቀት ብቻ ይኖራቸዋል። ደቡብ አፍሪካዊ ካልሆንክ ክትባት ማግኘት አዳጋች ነው። ይሄ ተግዳሮት ሆኖ ቆይቷል። ሰዎች ክትባት እንዲያገኙ እድሎችን ለማመቻቸት ነው የፈለግነው።
ለመጀመሪያ ጊዜ ለመከተብ እዚህ ከተሰለፉት መካከል አብዛኞቹ ደቡብ አፍሪካውያን አይደሉም። የ42 ዓመቱ ራፋኤል ዱቤ አንዱ ናቸው። በመከተባቸው ደስተኛ ሆነዋል። እንደሚታወቀው የኋላ የኋላም ቢሆን መከተብ ያስፈልገናል ያሉት እሳቸው። በደቡብ አፍሪካ ውስጥ የሚኖሩ ሰዎች ክትባት ለማግኘት በኤሌክትሮኒክ የመረጃ ቋት በኩል መመዝገብ ይጠበቅባቸዋል። የመዝገባ ስርዓቱ መንግስት የተከተቡ ሰዎችን ለመከታተል ያመቸው ዘንድ እያንዳንዱ ሰው የመለያ ቁጥር መያዝ ይጠበቅበታል። ይህ መርሃ ግብር የተዘረጋው በተመረጡ ቦታዎች ብቻ ነው። ሰነድ የሌላቸው ስደተኞች የተለየ መለያ እንዲሰጣቸውና ለጤና ዓላማ ብቻ ክትትል እንዲደረግባቸው ተደርጓል። የረድኤት ድርጅት የሆነው ድንበር የለሹ የሐኪሞች ቡድን አባላት የመርሃ ግብሩ አቀባበል እስካሁን አዎንታዊ እንደሆነ ገልጸዋል። የተባበሩት መንግስታት ድርጅት 1 ቢሊዮን የሚሆኑ ሰዎች በግጭቶችና በአየር ንብረት ለውጥ ምክንያት የተሰደዱ እንደሆነ ይፋ አድርገዋል። ባለስልጣናት መንግስታት ለሁሉም ሰው ክትባት ይዳረስ ዘንድ ከረድኤት ድርጅቶች ጋር በትብብር መስራት አለባቸው ብለዋል።
ሀብታሙንና ዛሂርን አመሰግናለሁ። የተከበራችሁ አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። በኦሮምኛ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት፣ በአማርኛ ከ3 ሰዓት እስከ 4 ሰዓት፣ በትግርኛ ከምሽቱ 4 ሰዓት እስከ 4 ሰዓት ተኩል አለን። ስርጭቶቻችንንና ዘገባዎቻችንን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ተከታተሉ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። አስተያየቶቻችሁን በስልክ መስጠት የምትፈልጉ 202-205-9942 የውስጥ መስመር 14 ነው። ተዘዋዋሪ የስልክ መስመር ነው። በተቀረጸው የድምጽ መመሪያ መሰረት አኑሩልን። እንዲሁም በኢሜይል ልታካፍሉንም ከፈለጋችሁ horn@voanews.com ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የማስተናግዳችሁ ሰለሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። ወደ ትግራይዋ አቤ አዴ ወስደናል። ተከታዩ ዘገባ እዚያ ማሆይ ጸጋ ግርማ ያሉ ከመነኑ ከ20 ዓመታት በኋላ ዛሬ የተቸገሩትን እየረዱ ነው። ዓለም ፍሳ አግኝቷቸዋል።
ማሆይ ጸጋ ግርማይ በአቢ አዲ ከተማ ከ4000 በላይ ለተቸገሩ ህብረተሰብ በበርዳት ላይ ይገኛሉ። ማሆይ ጸጋ ግርማይ ከመላ ትግራይ ተፈናቀሉና ለተቸገሩ የከተማው ነዋሪዎች የምግብ ገዛ ያደረጉ ይገኛሉ። ማሆይ ጸጋ በንግድ የሚተዳደሩና የተሻለ ኑሮ የነበራቸው ሲሆኑ ሁሉንም ትተው ከ20 ዓመት በፊት እንደመነኑ ይናገራሉ። ማሆይ ጸጋ ግርማይ ከሰኔ 2013 ዓመተ ምህረት ጀምረው ለተፈናቃዮችና ለተቸገሩ የአቢ አዲ ከተማ ነዋሪዎች ያገዙ እንደሚገኙ ገልጸዋል።
ለአንድ ሰው አንድ ካርድ ያያዘ ይችን ነው የሚይዘው። ይቺን ይዘና ይቺ ቁርሷት በላለች። ይቺ ደግሞ ምሳዋ ነው። ከዚህ በላይ እራት የሚባል የለም። ከየት ባላመጣ ወተት ደግሞ ይቺ ግማሽ ናት። በቃ ይሄ ነው ህፃን የሚጠጣው። ሌላ የሚጠጣው ስሪፋም የለውም፣ ፓቲም የለውም፣ ምንም ሌላ የለውም። ይቺን ጠጥቶ ይውላል። እናትም ዋጠጭ ነው የምላት። ጨው ገጠሽ ዋጠጭ ነው ወተቱ እንዲወርድላታለሁ። ሌላ አማራጭ የለም። ከዚህ በላይ መጠጣት አልችልም፣ አቅሜንም ማለት ነው። ስለዚህ ይህ ሁላ ከአራት ሺ አምስት መቶ በላይ ያለው ሰው ከውጭ ማለት ታይቷላችሁ። ካርድ የሌለው አይገባም። አሁን አምስት ቤተሰብ ከሆነች ግን እንደዚህ አምስት ነው የሚደርሳ እንትፋት ማለት ነው። 4400 ህይወት ማለት ነው። የኔ በቃ በምን ልግለጾ እንደ ኤመርጀንሲ ነገር ነው የምለው ማለት ነው። እንደ ኤመርጀንሲ ለመዳን ብቻ ህይወት ለማቆየት ብቻ ነው ያለው። ሳምና ያላቸው 10 ወር ሸጥተዋል። ሽንታቸው በሙሉ ልብስ የላቸው። ሀብታሞች የነበሩ ኢንቨስተሮች የነበሩ አሉ። ሰሊጥ ስንት ወደ ውጭ እንትን የሚል የለው ነው። መኪና ያላቸው አሉ። እኔ ጋር የወደቁ መኪና የነበራት ያቺ ሶፋ የነበራት ሳህናት ታመምሊያ በፌስታል ናት የምትይዘው ያለችው ፌስታል እየያዘች እኔ ደግሞ ይህንን ነው የገዛሁት። መዳበሪያ ገዝቻላታለሁ። እንደዚህ ለሁሉም 1400 አላቸው። እንደገና ጎማ የሁላ ሳህን የነበራት ሴት በቤቷ ይሄ ነው። ይሄ ጎማ ነው የገዛሁላት። ይሄ ጎማ ገዝቼ ይችን ዘንቢል ገዝቼ ነው የሰጣ እንድትይዘ አለበለዚያ በፌስታል ትዘውና ፌስታል ይቀደዳል። ከዛ ልጆች ሳይበሉ ይቀራሉ። ጦማቸው ይውላሉ። ዛሬ እኮ አልበሉም። ምን ሆኖ ፌስታል ተቀደደብኝ? ምን ማድረግ አለብኝ? ይቺ ሳህንና ይቺ ከበጎ አድራጎት ሰባስቤ ገዝቼ ነው የሰጣት ማለት ነው። አሁን ይቺ ለስንት ሰው ነው? ለአራት ቤተሰብ ነው የተሰጣቸው። ምሳዋና ቁርሷ ነው። ገና አልበላችም። አሁን በልታ በኋላ ደግሞ ምሳዋን ከልጆቿ ልክ እንደ ወፍ ትንሽ ነው የምትበላ ያለች እና መያዣ እንኳን የላቸው።
ማሆይ ጸጋ ግርማ ይህን የተቀደሰ ስራ የጀመሩት የነበራቸው ወርቅና የኤሌክትሮኒክስ ንብረቶች በመሸጥ መሆኑን እንዲህ ይገልጹታል።
የመጀመሪያው የልጄ የነበረ ድዋይም ደርሶ የመጣበት ነበረ። የአክሰሰሪ የኮምፒውተሮች ቴሌቪዥንም ሳምሰን ስማርት ነበረችው አዲስ ናት። ከዛ ያሉ እቃዎቹ በሙሉ አክሰሰሪዎች ያሉት የቤት ያሉት ሽጫ ነው። ወርቆ ለሰርጉ የተዘጋጀ ልብሶችም ነበር። ሲያገባ ብሎ የተቀመጠ ነበር። እቃዎቹም ነበሩ ለቤት የሚሆን እቃ። ብርጭቆም ቢሆን መሸጥ ነው። ሳህንም ቢኖር ይሸጥ ይሸጠዋለሁ። የተገኘች እየሸጥኩኝ ጀመርኩት ማለት ነው። ከዚያ በኋላ እነዚህ አንዳንድ እንደ ማህበር ገብርኤል የሚባሉ እና ለዶክተር መላኩ ያሉ መቀሌ ያሉ እነሱ ደግሞ እነሱም አግዘውኛል። ከዛ እነዚህ አሁን ደግሞ ለአስር ቀን ዲያስፖራ ያሉት በሚዲያ ካዩ በኋላ ነው መሰለኝ ከዚህ በፊት ሚዲያ የተቀረጸ ነበረ። ከዚህ በኋላ የአስር ቀን ልከውልኛል። አንዳንድ ደግሞ አንድ ሌትር ወተት ይሰጠኛል የአቅሙ፣ አንድ ጨው የሚሰጠኛል የአቅሙ፣ በቃ የአቅሙ አንዲት ማዳበሪያ እንትን የሚሰጠኛል እንጨት ለራሱ በጣም እንጨት ብዙ ከ45 ሺህ በላይ ነው የምጨርሰው። እንደ መብራት ኃይል ያለ እንጨት ሰጥተኛል ያረጀ እንደዚህ ያሉት በቃ አንዳንድ ቦጋ ድራጎች አርሽን ተናግሬ ተለማጨት መጥቀሱ እንደዚህ ያሉት ያው ከግብርና የሮዝ ድጋፍ አድርጎልኛል
ሞይ ጠጋግርማ 4500 አካባቢ የተቸገሩ ወገኖች ሲረዱ በከተማ አለ አድግን 35000 ተፈናቃዮች ነሩ ምንም እርዳታ እንደሌለም እንዲህ ይገልጻሉ
እኔ አሁን እነዚህ ምንም እርዳታ የሚባል የለም አይቻለሁ መካዚኖ የለም ምን የለም በቃ ለእርዳታ ለዶረም ይባል በቃ ባዶ ነው እንጂ ሁለት ሶስት ማዳሪያም ይሰጥኝ ነበር ምንም የለም አረ ላለውን በቻለ እዚ ያለው የሚያስተዳድር ከከተማ ላለው እንዳይጎርፍብኝ ቢያገኘውልና እንደገና እንዳይጨምር እየሰጋ ነው ያለው ብዙ በቤት አለ ይሄ በጣም ተርቦ ተብለ የተያዘ እንጂ ከ35000 በላይ ነው ያሉት የተፈናቀለ እዚ ሀገር እንደሰማችሁ 35000 ነው እኔ ጋር ያለው አዳ 4500 ሳላፋሽ ምን እየበላ እንደሆነ አላውቅ አይደባም ወድዚ ስለዚህ ቤት ሆኖ ተርቦ በቤት ሆኖ መሰጣቸው አለ እዚ ብቻ እንደ በቤት ሆኖ መሰጣቸው ሩዝ እየሰጣን ነው በከተማ ማለት ነው ቤት ሆኖ የምንልክላቸው አሉ
በቀን 3 ጊዜ የሚበላ 2 ይበቃዋል አንዱ ለተሸገረው ወገኖች ብለዋል እሞይ ጠጋግርማይ
በቃ በራብየው መተን ነው ሰው ማለት ጀምረዋል ወደ ከተቀይሯል ሌላው ጾምና ምናምን ልብስ ይቀርና የሚበላ ታጥቶ ወከክ እየታከኩ ነው ያለ እባካችን እንርዳቸው አሁን ይጫጥን ከኔ እንኳን አስርቀነ ከአስርቀን ባለማ በላቸው አላቀኝ ምን ደም አይኔ ሞልቻላያቸው ግንያት በደም ስለተገቡ ስለዚህ በውጭም ያለው በውጭ ተረባረበ እዚህ ስላለ ስለበተለያ ቦታ ሊኖር ይችላል ከተለያየ ቦታም ሊኖር ይችላል እንደዚህ ያለ ያልመጡ እንደዚህ ሁሉም በአቅሙ ሽሬ ነው አድዋይ ነው በአቅሙ እንደዚህ በቀላሉ ሰው ማውጣት እንችላለን ሌላ አይፈልጉም ወጣ አይፈልጉም ሩዝ ዘይት ዋጮው ይጨወተ ጨምረን ለስ ማደን እንችላለን አሁን ያተጠደቀ አሁን በጎ ስራ ያልሰራነው በኋላ አይሆን አሁን ነው የተራበ ያለው አሁን እንስራ ያለን እንጠቀመው ገንዘብ ሐላፊ ነው ሁሉም ነገር ሐላፊ ነው ሶስት በቀን የሚበላ ካለ ሁለት በቃዋለች ወይ አንድ አሁን እናውጣ ለስ እናድን እንደዚህ ቆማተብን 24 ሰዓት ቆቆዩ ወደ መቃብርናቸው ሌላ አድል የላቸው ባለው የተቸገረ በትግራይ ያለ ጠቅለላ እናድ ነው በተለያየ ቦታ ሊኖር ይችላል
በእሞይ ጠጋግርማ እየታገዘች ያገኘዋትን ከሰቲ ተሞራ ተፈናቀለችው ስማር ትባላለች ስማር ከሰቲ ተሞራ አስተወጣ አራስ እንደነበረችና መንገድ ላይ ከባድ ችግር እንዳጋጠማት ትናገራለች ይህንን ሁሉ መከራ አልፌ አቢአድ ከተማ ሲደርስም ምንም የሚቀመስ የለም እሞይ ጠጋግየር ሽጣቸው ልጆቻችንን ታግደዋል ብላለች
ራብ ነበረ ምንም ነገር እህል የለም መንገድ ተዘግቶልኛል አረ እንሂድ ላቸዋለሁ አረ እህል ስጠን ላቸዋለሁ አረ እህል የለም ከየት ናምጣልሽ ምግብ የሚባል የለም ከየት ናምጣልሽ በቃ ይላሉ እዛ ተሰባስበን እንሄዳለን ምንም ምግብ የለም እና ሞይ ጻይም ትባል ጌር ስጣት እሷ ሞይ ጸጋ እሷ በዛም በዛም ብላ ያበላችን ያጠጣችን ያለች ወተት ሩዝ ጧት ጧት እና ደና ሆነናል ከልጆቼ ጋር እየበላው እየጠጣው የተመሰገነ ይሁን አምላክ ለሞይ ጸጋ ምስጋና ይገባታል በጣም እጅግ ክብርና ምስጋና ይገባታል ሞይ ጸጋ መታገዝ አለባት ለኛ ብላ ለህይወት ለህፃን ለእናቶች ለርጉዝ ብላ ነው ለኛ ብላ ነው ምስፈቃዩ ያለችው ክስመት ነው መስላለችው አሁን ምንም በቃ ሷናት መስልም እውነት አሁን በጣም ታሳዝናለች በጣም ነው ምታሳዝነው እውነት ለኛ ብላ ስንት የፈቃኝሽ ነው ያለችው
ሞይ ጸጋ ግርማይ ህፃናት ርጉዞችና ጧዋሪ የሌላቸው ሽማግሌዎች በመርዳት ላይ ይገኛሉ ብቻው ሩቅ መጓዝ ለማልችሉ ሁሉም እንዲያግዛቸው ጥሪ ማስተላልፈዋል ሁለቱም ለሰጠኝ ማብራሪያ እጅግ በጣም አመሰግናለሁ ለአሜሪካ ሬዲዮ ዓለም ፍስሃ ከመቀለ
አመሰግናለሁ ዓለም ለዘገባው ወደ ተከታዩ ቅንብር እንለፍ ሃይቅ ከተማ የሚገኙ ማህበራዊ አገልግሎት ሰጪና የመንግስት ተቋማት በሙሉ በህወሓት ታጣቂዎች ጉዳት ደርሶባቸዋል ሲል የከተማይቱ አስተዳደር አስታውቋል። አገልግሎት መስጠት የሚችል ተቋም እንደሌለም ምክትል ከንቲባዋ መስዑድ አበራ ገልጸዋል። ሰሞኑን ወደ ሰሜን ሸዋና ደቡብ ወሎ አካባቢዎች ተጉዞ የነበረው ኬኔዲ አባተ ከሃይቅ ተከታዩን ዘግቧል።
በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛው ተወልድ የሚፈረጀው ወልዲያ ዩኒቨርሲቲ የህዋት ኃይሎች ከፍተኛ ዘረፋና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል፣ ኤሌክትሪካልና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶችና ግብአቶች፣ የዘረመድ ልዩ ልየታ የሚያደርጉ መሳሪያዎችና በከፍተኛ ወጪ የተደረጉ የተዘጋጁ ቤተ ሙከራዎች የዘረፋውና የውድመቱ ሰለባ ሆነዋል።
የላቡላቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊዮን በላይ የሚሆን ሀብት ነው በላቡላቶሪ ላይ የተደረገ የነበሩ። እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል፣ የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ራሱ የሆነ ፓርት አውጥተው ነቅለው እንዳይሰራ አድርገው ነው።
ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ሲሰጡ የነበሩ የእንስሳት ማድለቢያ ማርቢያና የቄራ አገልግሎት መስጫ የቅሪተ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል።
የንብ ቀፎዎች ነበሩ፣ እነዛም እንስሶች ናቸው። እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለ። በመርዝ የሆነ ነገር ብቻ አልቀዋል።
ከ300 በላይ አባወራዎችን የሚያስተናግድ የመምህር ራን መኖሪያ 82 ህንጻዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል፣ ከጥቅሞች እንዲሆን ተደርጓል ይላሉ ፕሬዚዳንቱ።
የመማሪያ ክፍሎችን በመንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል፣ ብላክቦርዶች ተነቃቅለዋል። በጣም ከፍተኛ የሆነ ውድመት ተካሂዶበታል። የተማሪዎች መኖሪያም ልክ እንደዛ መኖሪያ ቤቷ፣ አልጋዎቹ፣ ወንበሮቹ፣ ፍራሾቹ ሙሉ በሙሉ ተወስደዋል።
ዘረፋና ጉዳት ከደረሰባቸው ውስጥ 110 ክፍሎች ያሉት የእንግዶች ማረፊያ ከነ ሙሉ ቁሳቁሱ ይገኝበታል።
ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል።
በአጠቃላይ የዘረፋና የውድመቱ መጠን ከ6 ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም።
የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮምፒውተሮች እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል።
በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል።
በአሁኑ ሰዓት ምንም አይነት ተግባራት ለመፈጸም የሚያስችል ሁኔታ አይደለም፣ ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠሩ ነው። በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እየተገማገም በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለብን የሚሉትን ስቴፖች ከመሄድ ውጭ አሁን ባለው ሁኔታ ምንም አይነት እንትን የለው። በማያስችል መንገድ ነው ያወጡ። ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከ90% በላይ ወስደዋቸው የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ ጀራ መጋገሪያዎች፣ ምጣዶችን ሳይቀሩ ነው ተባበሩት እና እነዚህ ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም።
ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ነዋሪና የዩኒቨርሲቲው ባልደረባ ከፖለቲካ ማዕከልነት ነጻ በሆነና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህወሓት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል።
የወልዲያ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል፣ የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ርዕዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም አያውቅም፣ ሊሆንም አይችልም ወደፊትም። በተቃራኒው ግን ዩኒቨርሲቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀትና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ውድመት ስናይ እጅግ በጣም የሚያሳዝንና የሚያምነው እንደ ዜጋም።
አስተያየት ሰጪው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል።
እውነት ለመናገር ለህዝብ እጨነቃለሁ የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይህን ልልህ የቻልኩበት ምክንያት ምንድን ነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም አሰቃቂ አሰቃቂና ለጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንፃር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳደራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው።
አንድ ጊዜ ከ12000 በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንካ ግብርና ምርምር ማዕከል የግለሰብ ድርጅቶችና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሓት ዘልቆ ገብቶባቸው በነበሩ የአማራና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሓት ተደጋጋሚ ማስተባበያ ይሰጣል። የህወሓት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ 5 ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሓት ተሸንፌ ሳይሆን በስልታዊ ማፈግፈግ ምክንያት ነው ይዣቸው ከቆዩባቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ ኬኔዲ። በጦርነቱ ወቅት ጉዳት እንደደረሰባቸው ከተነገረ ተቋማት መካከል የወልዲያ ዩኒቨርሲቲ አንዱ ነው። ፕሬዚደንቱን መስፍን አራጌ አነጋግሯል። ተከታዩን ይዟል።
በኢትዮጵያ ዩኒቨርሲቲዎች ምስረታ ከ3ኛው ትውልድ የሚፈረጀው ወልዲያ ዩኒቨርሲቲ የህወሓት ኃይሎች ከፍተኛ ዘረፋና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እና ፕሬዚዳንቱ በተለይ ለመካኒካል፣ ኤሌክትሪካል እና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶችና ግብአቶች፣ የዘረመድ ልዩ ልየታ የሚያደርጉ መሳሪያዎችና በከፍተኛ ወጪ የተደራጁ ሙከራዎች የዘረፋውና የውድመቱ ሰለባ ሆነዋል።
የላቡራቶሪዎቹ ደግሞ በጣም ከባድ ነው። ከ1 ቢሊዮን በላይ የሚሆን ሀብት ነው በላቡራቶሪ ላይ የተደረገ የነበሩ። እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል፣ የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ራሱ የሆነ ፓርት አውጥተው ነጥለው እንዳይሰራ አድርገው ነው።
ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ይሰጡ የነበሩ የእንስሳት ማድለቢያ ማርቢያና የቄራ አገልግሎት መስጫ የቅሪተ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን፣ የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል።
የንብ ቀፎዎች ነበሩ፣ እነዛም እንስሶች ናቸው። እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለ። በመርዝ የሆነ ነገር ብቻ አልቀዋል።
ከ300 በላይ አባወራዎችን የሚያስተናግድ የመምህራን መኖሪያ 82 ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል፣ ከጥቅም ውጭ እንዲሆን ተደርጓል ይላሉ ፕሬዚዳንቱ።
የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል፣ ብላክቦርዶች ተሰባብረዋል። በጣም ከፍተኛ የሆነ ውድመት ተካሂዶበታል። የተማሪዎች መኖሪያም ልክ እንደዛው መኖሪያ ቤቷ፣ አልጋዎቹ፣ ወንበሮቹ፣ ፍራሾቹ ሙሉ በሙሉ ተወስደዋል።
ዘረፋና ጉዳት ከደረሰባቸው ውስጥ 110 ክፍሎች ያሉት የእንግዶች ማረፊያ ከነ ሙሉ ቁሳቁሱ ይገኝበታል።
ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል።
በአጠቃላይ የዘረፋና የውድመቱ መጠን ከ6 ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም።
የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮምፒውተሮች እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል።
በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል።
በአሁኑ ሰዓት ምንም አይነት ተግባራት ለመፈጸም የሚያስችል ሁኔታ አይደለም፣ ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠረው። በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እየተገማገም በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለብን የሚሉትን ስቴፖች ከመሄድ ውጭ አሁን ባለው ሁኔታ ምንም አይነት እንትን የለም። በማያስችል መንገድ ነው ያወጡ። ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም አን ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከ90% በላይ ወስዷቸው። የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች፣ ምጣዶችን ሳይቀሩ ነው ተባበሩት እና እነዚህ ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም።
ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ ከተማ ኗሪና የዩኒቨርሲቲው ባልደረባ ከፖለቲካ ማዕከልነት ነጻ በሆነና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህወሓት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል።
የወልዲያ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌደራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌደራልም ይሁን የክልል መንግስታት የፖለቲካ ርዕዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም ማያቅም ሊሆንም አይችልም ወደፊትም። በተቃራኒው ግን ዩኒቨርሲቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀትና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ውድመትና እጅግ በጣም የሚያሳዝንና የሚያምነው እንደዚህ
አስተያየት ሰጪው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል።
እውነት ለመናገር ለህዝብ ይጨነቃሉ የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይህን ልልህ የቻልኩበት ምክንያት ምንድን ነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም አሰቃቂና ለጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንጻር እኔ አንድ የፖለቲካ ፓርቲ ነኝ፣ አንድ ህዝብ አስተዳድራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው።
በአንድ ጊዜ ከ12,000 በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንቃ ግብርና ምርምር ማዕከል የግለሰብ ድርጅቶችና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሓት ዘልቆ ገብቶባቸው በነበሩ የአማራና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሓት ተደጋጋሚ ማስተባበያ ይሰጣል። የህወሓት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ 5 ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሓት ተሸንፌ ሳይሆን በስልታዊ ማፈግፈግ ምክንያት ነው ይዣቸው ከቆዩቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። በአማራ ክልል በጦርነቱ ውስጥ ጉዳት ለደረሰባቸው ሰዎች የስነ ልቦናና ሌላም ድጋፍ ለማድረግ ተቋማት እየተረባረቡ ናቸው። አስቴር መስካናው።
ወይዘሮ ጦይባ እንድሪስ በሰሜን ወሎ ዞን ሀብሩ ወረዳ በሚገኘው መኖሪያ ቤቷ ላይ ወደቀው ከባድ መሳሪያ የ9 ዓመት ልጇ የሞተባት ሲሆን እርሱንም በቀበረችው በማግስቱ 2 ቀሪ ልጆቿን ይዛ በሀዘን ውስጥ ሆና ወደ ባህር ዳር እንደመጣች ትናገራለች።
ያው ልጆችን ቤት ላይ ወርቆ ከባድ መሳሪያ ወርቆ የ9 ዓመት ልጅ ቀብሬ ያለሁኝ የ2 ዓመት ልጅ ተመቶብኛል። ለሳተኛ ነው መሄድ አይችልም። የ11 ዓመት ልጅ የምታምር እግሯንም አይኗንም አጥፍቶብኝ ቁጭ አልኩ። ልጁንም 6 ሰዓት ላይ ተመቱ። 11 ሰዓት ልጁን ቀብረን ለቅሶ የለ ምን የለ ሮብ ያንን ቀብሬ አሙስን የወጣ ነው። በቃ እስካሁን ድረስ ወዲ ሀገር ያልተመለስኩም። ሀዘን ቤት ነበር የሚያምረው፣ ግን አሁን በየመንገዱ ነው እንዳያንታተስ ታላቅስ።
ሌላዋ ከደሴ ከተማ የመጣችው ሂሩት በቀለ የደሴ ከተማ ነጻ መውጣት ቢያስደስታትም ቤት ንብረቷ በመውደሙ ኑሮዋን እንዴት እንደምትጀምር ግራ እንደገባት ትናገራለች።
ደሴ ተልቋል፣ ግን ምን ይዘን እንግባ? በምናችን እንሂድ? እኛ የደሴ ሰዎች እኮ ማለት 5 ወር ሙሉ እኮ የሰቆጣና እምነት ተፈናቃዮችን እኮ ስናበላ ስናጠጣ ከርመን ባዶ ኪሳችንን ተፈናቅለን የመጣንን ደሴ ማለት ባዶ እጃችንን የመጣን ሰዎች ነን። ስለዚህ እንዴት ነው የምንሄደው በባዶ?
ከ2.3 ሚሊዮን በላይ ተፈናቃይ ያለበት የአማራ ክልል በህወሓት ቁጥጥር ስር የነበሩና ነጻ የወጡ ባሉ አካባቢዎች ተፈናቃዮችን ለመመለስ እቅድ ይዟል። ግን ተፈናቃዮቹ ትናንት ከነበራቸው ሀብት፣ ክብርና ዝና ያወረደ ከፍ ሲልም የሚወዱትን ሰው ያጡበት ቦታ ሲመለሱ ምን አይነት ቀውስ ይገጥማቸዋል? የአእምሮ ጤና ሕክምና ባለሙያው ዮሴፍ ተክሌ እንዲህ ይላል።
የድብርት እክል ነው የምንለው ወደ አማርኛው ሲመጣ ድብርት ሊብሎ ይችላል። አካባቢውን ቀይሮ ነው የመጣው። ብዙ ለውጦች አሉ። እነዛ ለውጦች ደግሞ ያልተለመዱ ናቸው። ተፈጥሯዊም ነው። ያን ነገር ድብርት ለማምጣትም በቂ ነው። የድብርት ህመም ደግሞ ምንድነው? በቃ ደስታ የማጣት፣ የሥራ ፍላጎት የማጣት፣ እንቅልፍ አለመተኛት ሊሆን ይችላል፣ ድካም ሊሆን ይችላል፣ የምግብ ፍላጎት መቀነስ ሊሆን ይችላል፣ የመርሳት፣ የመዘንጋት ወይም ትኩረት የማጣት ምልክት ሊያሳይ ይችላል። የብቸኝነት፣ የባዶነት ስሜት፣ የተስፋ መቁረጥ ስሜት፣ ራስን የመጉዳት ሐሳብና ራስንም የማጥፋት ደረጃ ሊደርስ የሚችል አንድ ሰው ከተፈናቀለ ሥራ የለም የሚጠብቀው የሆነ ወይ ፍትህን ወይ መንግስትን ወይ ለጉሮሮም ለጉርስም ይሁን ለምንም ሰውንና መስራት እንፈል አለብን። መዝናናት፣ መንቀሳቀስ፣ ብዙ ነገር እየተንቀሳቀስን ነው የምናሳልፈው። ለዚህ አይነት ሁኔታ ሲፈጠር ደግሞ ካኑ ሙሉ ቁጭ ብሎ የመዋል ነገር ይኖራል። ስለዚህ ዛሬ፣ ነገ፣ ሳምንት፣ ወር እያለ ሲሄድ በራሱ ራሱን ችሎ የድብርትና የእነዚህ ለውጦች የጭንቀት እክሎች ያመጣሉ። በዋናነት እነዚህ ሊከሰቱ ይችላሉ ማለት ነው።
ይህንን የስነ ልቦና ቀውስ ለመቀነስ ምን መደረግ አለበት? ለአእምሮ ጤና ሕክምና ባለሙያው ዮሴፍ በመቀጠል ያነሳው ጥያቄ ነበር።
ተፈናቅለዋል፣ በመፈናቀያ ጣቢያ ውስጥ ቆይተዋል። እንደገና ተመልሰው ቢሄዱም ወደዛው አካባቢ ቢመለሱም አካባቢው ላይ ራሱ ለውጥ አለ ማለት ነው። ለውጥ አለ። የምን ለውጥ አለ? እዛ ጋር የነበራቸው ነገር እንደነበረ አያገኙትም። የመጀመሪያው ነገር እሱ ነው። ሁለተኛ እንደገና መጀመሪያ ሲፈናቀሉም ይዘውት የመጡት ህመም አለ። ማህበራዊ ተጽዕኖ አለ፣ ስነ ልቦና ተጽዕኖ አለ፣ ኢኮኖሚያዊ ፖለቲካዊ ተጽዕኖዎች አሉ። ምናልባት እነዚህን ተጽዕኖዎች እንደ ኢትዮጵያዊ ማህበረሰብም ገባ ብለው ላይረዱት ይችላሉ። ስለዚህ ከዚህ አንጻር ቅድመ ጥንቃቄ በሐሳብም ደረጃ ቀድሞ ቅድመ ግምት እንዲወስዱ አንዳንድ የስነ ልቦና የምክር አገልግሎት ቢያገኙ የተሻለ። ስለዚህ ቀድሞ ያን ነገር ኤክስፔክት እንዲያደርጉት ወይም ቅድመ ግምት እንዲኖራቸው ንቃተ ህሊናን የመፍጠር ስራ መሰራት አለበት። እዛው የተፈናቀሉበት ጣቢያ እንዳሉ
ዛሬ በመጠለያ ጣቢያ ውስጥ ለረጅም ጊዜ በብዙ ችግር የቆዩ ተፈናቃዮች ነገ ወደ ነበሩበት ቀየ ሲመለሱ ለሚከሰተው የስነ ልቦና ቀውስ ቀድሞ የምክር አገልግሎት ለመስጠት ባለሙያዎቹን እያሰባሰበ እንደሆነ የአማራ ምሁራን መማክርት ጉባኤ የጤና ክላስተር አስተባባሪ ፕሮፌሰር ተፈሪ ገድፍ የሚሉት አለ።
ከአሁን በፊትም በማይካድራ እና በመተከል አካባቢ ይገኙ የነበሩ ዜጎችም የስነ ልቦና ምክር አገልግሎትና ከዛም ባለፈ ደግሞ አንዳንዶቹ ከዚያ ያለፈ ሕክምና ያስፈልጋቸው ስለነበረ ከሆስፒታል ጋር በማገናኘት ሕክምና እንዲያደርጉ ሲደረግ ቆይቷል። አሁንም እየታሰበ ያለው በክልሉ እነዚህ ነጻ በወጡ አካባቢዎች የአማራ ፐብሊክ ሄልዝ ኢንስቲትዩት የሚባለው ጋር በመተባበር የአማራ ምሁራን መማክርትና በክልል ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ማህበረሰብ አቀፍ ካውንስሊንግ ለመጀመር ዝግጅት እየተደረገ ይገኛል። ኮሚቴ ተዋቅሯል። የሃይማኖት አባቶች፣ በእድሜ አንጋፋ የሆኑ ሰዎች በማህበረሰቡ ገብተው ይህንን ስራ እንዲሰሩ እናደርጋለን። ከዚያ ባለፈ ደግሞ በተለያየ ደረጃ የጤና ባለሙያዎች አሉ። ለምሳሌ መካከለኛ ሌቭል የአእምሮ ጤና ባለሙያዎች የሚባሉ አሉ። የማህበራዊ ሳይንስ ባለሙያዎች አሉ። ይሄ ሶሲዮሎጂስት የምንላቸው የስነ ልቦና ባለሙያዎች አሉ፣ ሳይኮሎጂስት የምንላቸው እንዲሁም የሳይኪያትሪ ደግሞ ያው የአእምሮ ሕክምና የምንለው ባለሙያዎች አሉ በተለያየ ደረጃ። እነዚህን ኮሚቴዎችን አዋቀን በየዞኑ እና በየወረዳው ሌብል እስከ ታች ድረስ ተወርዶ ማህበረሰብ አቀፍ አገልግሎት መሰረት አለበት ብለን እቅድ ይዘን እየተንቀሳቀስን እንገኛለን።
በምድር ላይ የሰው ልጅ ህይወት በውጣ ውረድ የተሞላ ነው የሚሉት የአማራ ክልል የሃይማኖት ጉባኤ ሰብሳቢ መልአከ ሰላም ኤፍሬም ሙሉአለም በብዙ ሀዘንና መከራ ውስጥ የነበሩ ዜጎችን በመንፈሳዊ ህይወት ለማበረታታት በሁሉም የሃይማኖት ተቋማት በእግዚአብሔር ቃል የሚያጽናኑ መምህራንን እያዘጋጁ መሆኑን ተናግረዋል።
መጽሐፍ ቅዱሱ ብዙ ስለሚል ሰው በዓለም ውስጥ ሲኖር ተፈራራቂ ነገሮች እንደሚገጥሙ በሀዘን ደስታ እንዳለ ይታወቃል፣ በደስታ ሀዘን እንዳለ ይታወቃል። ጠዋት ሀዘንተኞች ከሆነ ምሽት ደስተኞች ልንሆናለን፣ ምሽት ሀዘንተኞች ከሆነ ጠዋት ደስተኞች ልንሆን እንችላለን። እንደ ምሳሌ ኢዮብንም ማንሳት ይቻላል። የነበረውን ልጆቹን እንዳጣ ሀብቱን እንዳጣ ነገር ግን እግዚአብሔር መልሶ ማጽናኛ የሆኑት ዘንድ ልጆቹንም ሀብቱንም እንደሰጠው። እንደዚህ አይነት የመውደቅ የመነሳት የሚያመላክቱ ብዙ ምዕራፍ ያላቸው መጽሐፍ ቅዱሶች አሉ፣ የሃይማኖት ትምህርቶች አሉ። ስለዚህ የዚህ ሙያ ያላቸውን መምህራን የዚህ የስነ ልቦናውን ጉዳይ መጽሐፍ ቅዱሱን ተርጉመው አሳምነው ባርከው ሰዎቹን አጽናንተው አይዟችሁ የሚሉ መምህራንን እየመደብን ለማስተማር እቅዱ አለ።
በአማራ ክልል በህዋት ታጣቂዎች ቁጥጥር ስር የነበሩ ደቡብ ወሎና ሰሜን ወሎ እንዲሁም የዋግ ምራ ዞኖች ነጻ እየወጡ መሆናቸውን የፌደራል መንግስቱ ይፋ አድርጓል። የህዋት ቃል አቀባይ ጌታቸው ረዳ ሰራዊታቸው ከደቡብ ወሎ የወጡት በስልታዊ ማፈግፈግ መሆኑን ከሳምንት በፊት መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች ከአሜሪካ ድምጽ የሚደርሳችሁን ስርጭት ነው እየተከታተላችሁ ያላችሁ። ገናን ነገ የምታከብሩ ሁሉ እንኳን አደረሳችሁ። በድጋሚ ከመሰናበቴ በፊት አንድ የገና ዝማሬ ልጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮዲውሰሩ ኤልያስ አስማረና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 እና ከአደጋዎች ይጠብቁ። ሰላም ከነሽ ብለናል።